ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም እንደምናመሻችሁ። የዛሬው ዝግጅታችንን እናስተዋውቃችሁ። የሰብአዊ መብት ጥሰቶች፣ የአየር ንብረት ለውጥና የመሳሰሉት ዓለም አቀፍ ፈተናዎችን በድል ለማለፍ ያለመታከት መታገል ያስፈልጋል ሲሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጥሪ አቀረቡ።
We increase hope and opportunity and peace around the world.
ሙሉ ዘገባውን ይዘናል። በሌላ ዘገባ ሰላማዊ የመማር ማስተማር ሂደት ለማካሄድ ቅድመ ዝግጅት ማጠናቀቁን የባህር ዳር ዩኒቨርሲቲ ገለጸ።
አቀባበላቸው፣ ሁኔታቸው፣ ግባቸው አየሩም ጥሩ ነው። በቃ በጣም ደስ የሚል ነው። ልጆቹ ደግሞ ተምሮ ራሳቸውን ትልቅ ቦታ ማድረስ የነሱ ፋንታ ነው።
ግን እዚህ አሁን ሲመጣ ሁሉም ነገር ሰላም ነው። ግቢውም ጥሩ እንደሆነ አይቻለሁ።
የተማሪዎቹን ወላጆች ነው ያደመጣችሁት። ሙሉ ዘገባ ይኖረናል።
በሌላ ዘገባ የተባበሩት መንግስታት ድርጅት የመን ከፍተኛ የረሃብ አደጋ ከፊቷ እንደተጋረጠ አስጠነቀቀ።
My assessment, my advice to you is that there is now a clear and present danger.
እንደኔ ግምገማ ረሃብ በየመን በስፋት ተንሰራፍቷል። ማንኛውም በሰብአዊ እርዳታ ላይ የተሰማራ ባለሙያ ከዚህ ቀደም አይቶት የማያውቀው የከፋ የረሃብ አደጋ እንደሆነም ላረጋግጥ ወዳለሁ።
የአሜሪካ ድምጽ የአፍሪካ ክፍል ኃላፊዎች ከጠቅላይ ሚኒስትር አብይ ጋር ያደረጉትን ውይይት የተመለከተ ቀሪ ክፍል ዝግጅትም ይዘናል።
ግዚያቸው ነው ስለሆነ በጣም በሰከነና በበሰለ አመለካከትና ከበሰለና ከሰከነ ጭንቅላት የሚመነጭ ንግግር ነው የሚያደርጉት።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የመን ውስጥ ቸነፈሩን እየታገሉ ያሉት የሰብአዊ ረድኤት ሰራተኞች እየተሸነፉ ነው ሲሉ ያስጠነቀቁት የተባበሩት መንግስታት ድርጅት የሰብአዊ ረድኤት ዋና ኃላፊ 14 ሚሊየን ሕዝብ በከፍተኛ ቸነፈር በቅርቡ ሊመታ እንደሚችል አስጠንቅቀዋል። ማርክ ሎክ የመንግስታቱ ድርጅት የጸጥታ ምክር ቤት ባደረጉት ገለጻ እጅግ ግዙፍ የሆነ የረሃብ ቸነፈር የመን ላይ አፍጥጦ መጥተዋል ብለዋል። የግዝፈቱና የክብደቱ መጠን ማናቸውም የሰብአዊ እርዳታ ባለሙያ በስራ ዘመኑ ገጥሞት የማያውቅ እንደሆነ ነው ያስገነዘቡት። የተባበሩት መንግስታት ድርጅቱ ባለስልጣን የመን ላይ የተደቀነው አደጋ በተመለከተ ሲያስጠነቅቁ ይህ የመጀመሪያቸው አይደለም። ባለፈው የአውሮፓውያን አመት ሁለት ጊዜ ማስጠንቀቂያውን የሰጡ ሲሆን ያኔ የሰብአዊ እርዳታ ምላሹ በከፍተኛ መጠን በማደጉና ሳውዲ አረቢያ የምትመራው ህብረት የየመን ወደብ ከበባውን በማቆሙ እጅግ የከፋ የነበረውን ሁኔታ ለመከላከል ተችሏል።
በአጨቃጫቂው የደቡብ ቻይና ባህር የቻይናና የዩናይትድ ስቴትስ መርከቦች ሊጋጩ መቃረባቸው ኢኮኖሚያቸውንና ወታደራዊ ደህንነታቸውን ውጥረት የተሞላበት ነገር ግን ከግጭት ነጻ በሆነው በሁለቱ ሀገሮች ግንኙነት ላይ የተሞረከዘውን የእስያ ሀገሮች አደናግጧል። የባህሩን የይገባኛል ጉዳይ የተመለከተም ከቤጂንግ ጋር ስምምነት ላይ መድረሱን ይበልጥ አንገብጋቢ አድርጎታል። የዩናይትድ ስቴትስ የመከላከያ ሚኒስቴር እንዳለው ዩኤስኤስ ደ ኬተር የተባለው የዩናይትድ ስቴትስ መርከብ እንደ አውሮፓውያን አቆጣጠር መስከረም 30 ቀን ደቡብ ቻይና ባህር ላይ በ40 ሜትር ርቀት መቀራረቡንና የአሜሪካውን መርከብ አቅጣጫውን እንዲቀይር ተገደዋል ይላል። ቻይና ደቡባዊ ጠረፏ ከሚነሳው ከባህሩ ክልል ጠለል ከመቶ በላይ የኔ ነው ባይ ስትሆን፣ ዩናይትድ ስቴትስ ደግሞ የለም የሌሎችም ሀገሮች በባህር ክልሉ የመጠቀም መብት አላቸው በማለት ትከራከራለች። ባለፈው ቅዳሜ 10 አባል ሀገሮች ያሉትና ከመካከላቸው አራቱ በባህሩ ላይ ይገባኛል ጉዳይ ከቻይና ጋር የሚጨቃጨቁበት የደቡብ ምስራቅ የእስያ ሀገሮች ማህበር ማለትም ASEAN መከላከያ ሚኒስትሮች የቻይና መከላከያ ሚኒስትር ጂም ማቲስን ጨምሮ የአሜሪካ ተወካዮች ማብራሪያ እንዲሰጡበት ጠይቀዋል። ውዝግቡን የሚከታተሉት ምሁራን እንደሚሉት እነዚህ ሀገሮች አንድ ቀን የአሜሪካና የቻይና መርከቦች ቢጋጩ ቻይና ዋሽንግተንን ለመቋቋም ባህሩ ላይ ያላትን ወታደራዊ ይዞታ ቶሎ ብላ ታጠናክራለች የሚልም ስጋት አላቸው። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ካድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፈው። ሰላማዊ የመማር ማስተማር ሂደት ለማካሄድ ቅድመ ዝግጅት ማጠናቀቁን የባህር ዳር ዩኒቨርሲቲ ገልጿል። ወላጆች በበኩላቸው ተማሪዎች ለትምህርት እስከመጡ ድረስ ትኩረታቸው ትምህርት ብቻ ሊሆን ይገባል ብለዋል። የባህር ዳር ዩኒቨርሲቲ ለዚህ የትምህርት ዓመት ከ6000 በላይ ተማሪዎችን ተቀብሏል። አስቴር ምስጋናው ከባህር ዳር ተጨማሪ ዘገባ አላት።
የባህር ዳር ዩኒቨርሲቲ በያዝነው የትምህርት ዘመን ከ6800 በላይ አዲስ ተማሪዎችን እየተቀበለ ይገኛል። ዩኒቨርሲቲው በእንግድነት ለሚመጡ ተማሪዎች በየአቅጣጫው የትራንስፖርት አገልግሎት በመመደብ ከመናኸሪያና ከአውሮፕላን ማረፊያ እየተቀበለ ወደ ግቢው ያደርሳል። በጥቅሉ ጥሩ አቀባበል እያደረገ እንደሆነ አዲስ ግቢ ተማሪዎችና የተማሪ ወላጆች ይናገራሉ። ከባሌ ሮቤ የመጡት አቶ ታዬ ለዚህ ምስክር ናቸው።
ዩኒቨርሲቲም ደግሞ ጥሩ ነው። ትላንት ራሱ መኪና መንገድ ላይ ቆይተን ነበረ። ከምሽቱ 2 ሰዓት ነው እዚህ ገባ። በስነ ስርዓት እዛ መናኸሪያ መጥቶ ተቀበሉ ልጆቹን። እንዳለ 2 ሰዓት ተኩል ይሆናል መጥቶ ዶርም ያስገቡት በስነ ተቀበሉት። በቃ እኛም ደግሞ በሰላም አልጋ ይዘን አድረን መጣ። ባህር ዳር ጥሩ ሀገር ነው፣ ሰላምም ያለው ሀገር ነው። ምንም ችግር የለም። ትምህርት ቤቱም ጥሩ ነው ተብዬ ነው ይዤ የመጣሁት። እንደውም ሌላ ሀገር ቢሆን አላመጣም። እዚያ በብር አስተምራለሁ እንጂ ወደዚህም አላመጣም ነበረ። ግን እዚህም አመጣው። እዚህም አይቼ ግቡንም አይቼ ደግሞ ደስ አለኝ። በጣም በጣም ደስ አለኝ። አቀባበላቸው፣ ሁኔታቸው፣ ግባቸው፣ አየሩም ጥሩ ነው። በቃ በጣም ደስ የሚል ነው።
እንግዲህ ሰላማዊ የመማር ማስተማር ሂደት ለመፍጠር የተማሪውም የወላጁም የመምህራንም ውጤት ነውና ከተማሪውም ከመምህራኑም ከማህበረሰቡ ምን ይጠበቃል ብለው ያስባሉ?
አሁን ተማሪ እንግዲህ እኛ አስተምሬን እነሱ ጥሩ ደረጃ ላይ እንድደርስ ነው የምንፈልገው። እኛ በብርም በሆነ በአቅማችን እንረዳለን። ልጆቹ ደግሞ ተምሮ ራሳቸውን ትልቅ ቦታ ማድረስ የነሱ ፋንታ ነው። ልጆቹም ደግሞ በስነ ስርዓት ያለ ምንም ፖለቲካ ትምህርቱን ብቻ ተምሮ ወደ ትምህርቱ ነው ጭንቅላቱ መሆን አለበት እንጂ እኛ የሚመክሮን ይህንን ነው። ልጆቻችንም ደግሞ ሌላ ውስጥ የሚገቡት ይሄ የእኛ ሀሳብ። አሁን ምንም የቀራ የለም፣ በቃ ለእኛ ሆኗል። መንግስት ከዚህ በላይ የምንፈልገውን የለም።
ሌላዋ ልጃቸውን ለማድረስ ከደቡብ ክልል ጋሞ ጎፋ ሳውላ ከተማ የመጡት ወይዘሮ ታገኝ ተገኝ በሀገሪቱ በአንዳንድ ቦታዎች ከሚታዩ ግጭቶች ጋር በተያያዘ ልጃቸውን ራቅ ወዳለ ዩኒቨርሲቲ ለመላክ ተቸግረው ነበር። መንገዱም ዩኒቨርሲቲውም ሰላም ሆኖ በማየቴ ደስ ብሎኛል እያሉ ነው።
ልጄን እዚህ ለማስመዝገብ ነው ይዤ የመጣሁት። ያው ቦታውም በጣም ሩቅ ስለነበረ መንገዱም አሁኑ ባለው ሁኔታ ጋር ተያይዞ ያው ሁኔታውም ጥሩ እንዳልነበረ ነው። ግን እዚህ አሁን ስመጣ ሁሉም ነገር ሰላም ነው። ግቢውም ጥሩ እንደሆነ አይቻለሁ። አሁን እዚህ ከመጣ በኋላ ፊት ካለው ሁኔታ ጋር አያይዤ አመጣጤ ጥሩ አልነበረም። ግን እዚህ መጥቼ በጣም ደስ ብሎኛል። ግቢውም ጥሩ ነው፣ ሰላም አለው፣ ሁሉም ነገር የተረጋጋ ነው። ከዚህ በፊት ከጸጥታው ጋር ተያይዞ ጥሩ ነገር አልነበረም። ግን አሁን በዚህ ክልል ላይ ያለው ነገር ሳይ፣ ከዛ ካለው ሁኔታ ጋር አያይዤ ሳይ ጥሩ ነው። በጣም ደስ የሚል ሁኔታ ነው ያለው። እኛ ጋር በጣም ችግር አለ። አሁን ከዚህ በፊት እንኳን እስከ ዛሬ አሁን ትምህርት የራሱ መደበኛ ትምህርት እስካሁን እኛ ጋር አልተጀመረም። እኔ አሁን እዚህ አካባቢ ሳይ ትምህርት ሁሉ ተጀምሯል። ሁሉም ነገር ሰላም ነው፣ ጥሩ ነው ማለት አሁን ካለው ከደቡብ ጸጥታውና ይሄኛውን ሳይ በጣም ጥሩ ደረጃ ላይ ነው ያለው። በዚህ እምነት ነው አሁን ልጄንም እዚህ ጥዬ ለመሄድ ያሰብኩት። ማለት ጣም ላለመላክም ፊት ወስኜ ነበር። አሁን መጥቼ ሁኔታውን ሳይ በጣም ደስ ነው ያለኝ። ስለዚህ አሁን በቃ ምንም ካለው ሁኔታ በጣም ደስ ብሎኛል።
የዩኒቨርሲቲው ፕሬዚዳንት ዶክተር ፍሬው ተገኝ በበኩላቸው ማንኛውም ተማሪ የየትኛውም የፖለቲካ ድርጅት አባልም ደጋፊም መሆን መብቱ ነው፣ ግን በዩኒቨርሲቲ ቆይተው በልዩነት ተቻችሎ መኖር ከአንድ የተማረ ዜጋ የሚጠበቅ ኃላፊነት መሆኑን መረዳት አለበት ይላሉ።
የፖለቲካ ልዩነትን እንዴት ማስተናገድ እንዳለብን ለሌላው ማህበረሰብ ህብረተሰብ ልናስተምር የሚገባን እንጂ አብረን መኖር አቅቶን የባስን ሆነን መገኘት የለብንም እና ይሄ የሚጠበቅ ነው፣ መጠበቅ ያለበት ነገር ነው። በዚህ ረገድ ተማሪዎቻችን ልዩነታቸው ይዘው ሊመጡ ይችላሉ። የማንኛውም ፖለቲካ ፓርቲ ደጋፊ ሊሆኑ ይችላሉ። የፖለቲካ ፓርቲዎቻችን ቁጭ ብለው በጠረጴዛ ዙሪያ ተነጋግረው ተደራድረው ሊስማሙ ይገባል የምንል፣ እድል ተሰጧቸው የፈለግነውን መምረጥና ስልጣን ሊረከብ ይገባል የምንል ሰዎች፣ እኛ ግን ውስጥ አንድ ላይ መኖር ካቃተን፣ መነጋገር ካቃተን እና የብጥብጥ ምንጭ ሆነን ከተገኘን ምሳሌ ልንሆን አንችልም ማለት ነው። ከሌላው ከምንወቅሳቸውም የተሻልን አይደለንም ማለት ነው። እንዲያውም የባስንን ማለት ነው። በዚህ ረገድ ተማሪዎቻችንን ቻለንጅ ማድረግ እንፈልጋለን። በእኛም በኩል ምን በማድረግ መድረኮችን ሳይንሳዊ በሆነ መንገድ እናመቻቻለን። እዚያ ላይ የሀሳብ ፍጭት፣ ውይይት፣ ክርክር እንዲያደርጉ እድሉን እናመቻቻለን ማለት ነው። እንግዲህ የዚህ አካል የሆነው ደግሞ አንዱ የሌላው ልዕልና ሊያስከብር የሚችለው በሀሳብ ከሆነ፣ በመነጋገር ከሆነ፣ በእውቀት ላይ ተመስርቶ ከሆነ አላስፈላጊ ብጥብጦችን ሊያስነሱ የሚችሉ ነገሮች መጀመሪያውን መኖር የለባቸውም ብሎ ማመን ያለበት ራሱ ተማሪው ነው ማለት ነው። ካሉም እነዚያን የማስወገድ ስራ መስራት ያለበት ራሱ ተማሪው ነው ማለት ነው። እና በዚህ ረገድ ለምሳሌ እንደ ምሳሌ እዚህ በፊትም ተነስቶ የነበረው የተለያዩ የፖለቲካ ፓርቲዎች መለያዎች መብታቸውን ሊኖራቸው ይገባል። እነዚያ ፖለቲካ ፓርቲዎች የተለያየ ህብረተሰብ፣ የተለያየ የፖለቲካ እምነት፣ ሃይማኖት እና የመሳሰሉት ባለው ህብረተሰብ ውስጥ ግን የብጥብጥ ምንጭ ሊሆኑ አይገባም ብለን እናስባለን። ስለዚህ ህገ መንግስታዊ ህጋዊ የሆነውን የሀገሪቱን ሰንደቅ ዓላማ ካልሆነ ለምሳሌ የተለያየ የፖለቲካ ድርጅት አርማ፣ ሰንደቅ ዓላማ ይዘው ገብተው ለልዩነታቸው ምንጭ መሆን የለበትም ነው።
ዶክተር ፍሬው አያይዘው ለአዲስ ገብ ተማሪዎች ዩኒቨርሲቲውን ህግና ደንብ እንዲሁም በአዲሱ የትምህርት ፍኖተ ካርታ ላይ ውይይት ይደረጋል ብለዋል።
በዩኒቨርሲቲዎች ትንሿ ኢትዮጵያ በምንላት ውስጥ ሲኖሩ የዩኒቨርሲቲውን ህግ ደንብ ማወቅ መቻል አለባቸው። እንግዲህ ሁላችን ከህግ በታች ነን። ከህግ በታች መሆናችን ደግሞ የሚጠቅመው ለሁላችን ነው፣ ለጋራችን ነው። ማንም የራሳችን መብት እንዲነካብን እንደማንፈልገው ሁሉ የሌላውን መብት ደግሞ መንካት የለብንም። ያንን በተመለከተ እንግዲህ ከህገ መንግስቱ የመነጨና የከፍተኛ ትምህርት አዋጁን መሰረት ያደረገ የዩኒቨርሲቲው ሌጅስሌሽን አለ፣ የሴኔት ህግ አለ፣ ከዚህም በተጨማሪ የተማሪዎች የዲሲፕሊን ኮድ አለ። በእነዚህ ላይ ሁሉ ተማሪዎችን የግንዛቤ ማስጨበጫ ስራ እንሰራለን። በነገራችን ላይ ለዚህ አላማ ተማሪዎች ምዝገባ ከጨረሱ በኋላ ባሉት ሁለት ቀናት በአገሪቱ የትምህርትና ስልጠና ካርታን ፍኖተ ካርታ ላይ ና በእነዚህ ህጎች ላይ የግንዛቤ ማስጨበጫ እና የውይይት መድረኮችን አዘጋጅተናል። እንግዲህ የእነዚህ ውጤት የሚለካው ቅድም እንዳልኩት ወደ ሰላማዊ መማር ማስተማር ገብተን በውጤት ሲታይ ነው ማለት ነው። እኛ ግን በእርግጠኝነት ሰላማዊ መማር ማስተማር ብቻ ሳይሆን የበለጠ ውጤት የምናስመዘግብበት አመት ይሆናል ብለን ነው የምናስበው።
በመጨረሻም ተማሪ ፋንታ የታየ የምታስተላለፈው መልእክት ቢኖር ይኸው ነው።
እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግራይ ነኝ ምናምን ብለው በዘር ሳይከፋፈሉ በደረሳቸው ዶርም ተስማምተው በቃ ሁሉም ኢትዮጵያዊ ስለሆኑ ተስማምተው ተጋግዘው አብረው እያጠኑ አብረው ተምረው በቃ ተጋግዘው ማለፍ አለባቸው ብዬ ነው የማስበው። ምንም አይነት ፖለቲካ አያስፈልግም።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ወደሚቀጥለው ዘገባችን የምናልፈው የሰብአዊ መብቶች ጥሰት፣ የአየር ንብረት ለውጥና የመሳሰሉት ዓለም አቀፍ ፈተናዎችን በድል ለማለፍ ያለመታከት መታገል ያስፈልጋል ሲሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አቀረቡ። ኢትዮጵያ ለድርጅቱ ተግባራት ከፍ ያለ ዋጋ እንደምትሰጠውም አስታውቃለች። መለስካቸው አመሀ ዝርዝር አለው።
ዛሬ ረፋዱ ላይ አዲስ አበባ በሚገኘው የመንግስታቱ ድርጅት ስብሰባ ማዕከል በተከበረው የተባበሩት መንግስታት ምስረታ ቀን የድርጅቱ ዋና ጸሐፊ ለዓለም አቀፉ ማኅበረሰብ መልእክታቸውን አስተላልፈዋል። በዚህ መልእክታቸው የዛሬው ዕለት የሰውን ልጆች ሁሉ ተስፋ፣ ሕልምና አድማሳዊ ፍላጎት ያካተተው የተባበሩት መንግስታት ድርጅት ቻርተር ልደት ቀን መሆኑን አስታውሰዋል። የድርጅቱ ሴትና ወንድ ሠራተኞችም በየዕለቱ ይህንን ቻርተር ተግባራዊ ለማድረግ ይጥራሉ ብለዋል። በየዕለቱ ቻርተሩን ተግባራዊ ስናደርግ እንቅፋቶች ቢገጥሙንም ተስፋ አንቆርጥም ብለዋል ዋና ጸሐፊው። በአዲስ አበባ በተከበረው በዓል ላይ የአንቶኒዮ ጉቴሬዝን መልእክት ያነበቡት በኢትዮጵያ የተባበሩት መንግሥታት የልማት መርሃ ግብር ወኪልና የሰብአዊ ጉዳዮች አስተባባሪ ሚስተር አይኒያስ ቻፒንጋ ቹማ ናቸው።
Extreme poverty is being reduced, but we see inequality growing. Yet we don't give up because we know by reducing inequality.
ፍጹም ድህነት በዓለም እየቀነሰ ቢሆንም የሀብት መመጣጠን ግን በእጅጉ እየሰፋ ነው። ይሁንና ተስፋ አንቆርጥም፣ ምክንያቱም የሀብት አለመመጣጠንን በቀነስን ቁጥር ተስፋውና እድሉም እንዲሁ በዓለም ዙሪያ የሰላም መስፈንን እንደሚያሰፋ እናውቃለንና። የአየር ንብረት ለውጥ ፍጥነት እየቀደመን ነው። ይሁንና በዚህም ተስፋ አንቆርጥም፣ ምክንያቱም የአየር ንብረት ለውጥን መታገል ብቸኛው መፍትሄ መሆኑን እናውቃለን። በአያሌ ስፍራዎች የሰብአዊ መብት ጥሰት እየተፈጸመ ነው። ይሁንና ተስፋ አንቆርጥም፣ ምክንያቱም የሰብአዊ መብቶችና ሰብአዊ ክብርን መጠበቅ የሰላም መሠረት መሆኑን እናውቃለን። ግጭቶች እየተባዙ ብዙዎችም እየተቸገሩ ናቸው። አሁንም ተስፋ አንቆርጥም፣ ምክንያቱም ለማንኛውም ሰው ሴትም ሆነች ወንድ፣ ሕፃን ሆነ አዋቂ የሰላም ሕይወት ሊኖረው መብቱ እንደሆነ እናውቃለን።
ዋና ጸሐፊው በመልእክታቸው መደምደሚያም በዚህ የተባበሩት መንግሥታት ምሥረታ መታሰቢያ ዕለት ሁላችንም የተባበሩት መንግሥታት ቃል ኪዳኖችን ለመጠገን ፕላኔታችንን ወይንም ምድራችንን ለመፈወስ እንዲሁም ማንንም ወደ ኋላ ላለመተው እንደ መንግሥታቱ ድርጅት ያንዱንና የሁሉንም ክብር ለመጠበቅ ያለንን ቁርጠኝነት እናጽና ሲሉ ጥሪ አቅርበዋል። በዚህ ክብረ በዓል ላይ የኢትዮጵያ መንግሥት ወክለው የተገኙት የሀገሪቱ የውጭ ጉዳይ ሚኒስቴር ሚኒስትር ዴኤታ ወይዘሮ ሂሩት ዘመነ በበኩላቸው ኢትዮጵያ ለድርጅቱ የሚሰጠውን ከፍ ያለ ስፍራ አስታውሰዋል።
No doubt, the United Nations is the largest body serving as a unique platform.
የተባበሩት መንግስታት ድርጅት በዓለም አቀፍ ደረጃ ስጋት በሆኑ ጉዳዮች ላይ ውይይትና መከክር ለማድረግ ከፍተኛ መድረክ እንደሆነ አይጠረጠርም። ኢትዮጵያ እንደ አንድ የድርጅቱ መስራች ሀገር በአሁን ወቅትም የአፍሪካ ኢኮኖሚክ ኮሚሽን ጨምሮ የ28 የድርጅቱ አባላት መቀመጫ ስትሆን ምንጊዜም ቢሆን ድርጅቱ ለሚያከናውናቸው ተግባራት የምትሰጠው ዋጋ ከፍ ያለ ነው።
የተባበሩት መንግስታት ድርጅት በኦፊሴል ህልውናው የታወቀው የዛሬ 73 ዓመት በድርጅቱ የጸጥታ ምክር ቤት ቋሚ አባላት የነበሩት የቻይና ሪፐብሊክ፣ ፈረንሳይ፣ ሶቪየት ኅብረት፣ የዩናይትድ ኪንግደም እና የዩናይትድ ስቴትስ መንግሥታት የድርጅቱን ቻርተር ካጸደቁ በኋላ ነበረ። በመስራች መንግሥትነት የሚታወቁት ግን 50 የዓለም ሀገሮች ብቻ ናቸው። ከእነዚህም መካከል ኢትዮጵያ አንዷ ስትሆን ግብፅና የደቡብ አፍሪካ ኅብረት የዛሬዋ ደቡብ አፍሪካ ሌሎች የአፍሪካ ብቸኛ ሀገሮች ነበሩ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የተባበሩት መንግስታት ድርጅት የመን ከፍተኛ የረሃብ አደጋ ከፊቷ እንደተጋረጠ አስጠነቀቀ። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ ለዩናይትድ ስቴትስ የጸጥታ ምክር ቤት ትላንት ባስተላለፉት መልእክት በጦርነት ጉዳት የደረሰባቸው ሀገራት ከዚህ ቀደም ታይቶ የማይታወቅ አደገኛ ረሃብ ከፊታቸው እንደተጋረጠ ገልጸዋል። የተባበሩት መንግስታት በጠራው የሰብአዊ እርዳታና አመፅን የማስቆም ስብሰባ ላይ የቪኦኤዋ ባልደረባችን ዚላቲካ ሆክ ተገኝታ ነበረ። መስታወት አረጋው ታቀርበዋለች።
በየመን መንግስትና በሁቲ አማጽያን መካከል በተፈጠረው ጦርነት ሳቢያ ሰላማዊ ሰዎች በምግብ እጦት እየተሰቃዩ ነው። ህጻናት ለችጋር ተጋልጠዋል። በአንዳንድ ቦታዎች በኮሌራና ዲፕቴሪያ በመባል በሚታወቀው ህጻናትን በሚያጠቃ ተላላፊ የጉሮሮ በሽታ አሁንም ህይወታቸውን እያጡ ነው። ፋይዛ ኦምቦርሃን ዲፕቴሪያ በመባል የሚታወቀው ህጻናትን በሚያጠቃ ተላላፊ የጉሮሮ በሽታ ልጆቻቸውን በሞት ተነጥቀዋል።
ሴት ልጄ በድንገት ታመመችብኝ። በአቅራቢያችን ወደሚገኘው የጤና ጣቢያ ወሰድናት። ከሁለት ቀናት ሕክምና በኋላ ሞተችብኝ። ሴት ልጄን ቀብሬ እንደተመለስኩ ወንዱ ልጄ ደግሞ ታመመ። ወደ ሰንዓ የተሻለ ሕክምና ካገኘ በማለት ወሰድ ነው። እሱም አልተረፈም።
የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ ለተባበሩት የደህንነት ምክር ቤት እንደገለጹት በየመን እየደረሰ ያለው የሰው ልጅ ሞት ከምግብ እጦት ጋር በእጅጉ የተያያዘ ነው።
We also know that many deaths are hidden
Only half the health facilities in Yemen are
functioning. Ye salamai soch mot qutr awunum gilts ndal hone terartanal. በየመን ከሚገኙ የጤና ተቋማት ውስጥ ግማሽ የሚሆኑት ብቻ ናቸው አገልግሎት በመስጠት ላይ የሚገኙት። በርካታ የመናውያን ደግሞ በእነዚህ የጤና ተቋማት አገልግሎት ለማግኘት የገንዘብ አቅም የላቸውም።
የተባበሩት መንግስታት የሰብአዊ እርዳታ ምክትል ኃላፊ እንደሚሉት ቀደም ሲል ከነበረው መረጃ በመነሳት በከፋ ረሃብና ተላላፊ በሽታ ምክንያት ከአምስት ዓመት በታች የሚገኙ 130 ህጻናት በየቀኑ ይሞታሉ። ይህ የሞት ቁጥር ከቀን ወደ ቀን በመጨመር ላይ ይገኛል። የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ
My assessment, my advice to you is that there is now a clear and present danger
እንደነገም ገማ ረሃብ በየመን በስፋት ተንሰራፍቷል ማንኛውም በሰባዊ እርዳታ ላይ የተሰማራ ባለሙያ ከዚህ ቀደም አይቶት የማያውቀው የከፋ የረሃብ አደጋ እንደሆነም ላረጋግጥ ወዳለው
የተባበሩት መንግስታት ባለስልጣናት እንደገለጹት በየመን 1.8 ሚሊዮን ህጻናት በተመጣጠነ የምግብ እጥረት ችግር ላይ ይገኛሉ 400 ሺህ የሚሆኑት ደግሞ ባስከፊ ረሃብ ላይ ይገኛሉ የተባበሩት መንግስታት የሰብአዊ እርዳታ ምክትል ጠቅላይ ኃላፊ ማርክ ሎክ የእርስ በርሱ ጦርነት ሙሉ ለሙሉ እስካላቆመ ድረስ ረሃቡ የያንዳንዱን የመናዊ ቤት ማንኳኳቱን እንደሚቀጥል ይናገራሉ በየመን 29 ሚሊዮን የሚሆነውን የህዝብ ቁጥር ከውጭ በሚገባ ውስን እርዳታ ለመመገብም አዳጋች እንደሆነ ጨምረው ተናግረዋል ወደሚቀጥለው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ የአፍሪካ ዳይሬክተር ንጉሴ መንገሻና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽፈት ቤታቸው ተቀብለው አነጋግረው ነበር። የአሜሪካ ድምጽ በኢትዮጵያና በጎረቤት ሀገራት ለሚገኙ ዘጋቢዎቹ ሰሞኑን በአዲስ አበባ የሰጠው ስልጠና የተጠናቀቀው ባለፈው አርብ ነበር። ውጣውረድ ባልተለየው የኢሃዲግ መንግስትና የአሜሪካ ድምጽ ያለፉት 27 አመታት ግንኙነት አንድ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር የመጀመሪያው ነው። ከአቶ ንጉሴ መንገሻና ከወይዘሮ ትዝታ በላቸው ጋር እስክንድር ፍሬው ያደረገውን ቃለ ምልልስ ሶስተኛ ክፍል ለዛሬ ይዘናል።
ባባራ መሐከል ነው እንደውም እኔ እንግዲህ አባራ ጉዳይ የለኝም እንድናንተ አባራውን አትወድትም እንደሆነ አላቅም ይያሉ አስቆኙ
ግንባታው የፈጠሩ አባራ ማለት ነው ግንባታ የተካሄደ ስለ
አው ግንባታ የተካሄደ ነው ሰራተኛ እየሰራ ነው በሰራተኛ መሐከል ነው እናልፈው ሰራተኞችን ይጨብላሉ ይጨብጣሉ አንዳንድ የሚያናግራሉ እና ከዚህ በፊት በጣም ጨለመን በመጋረጃ የተጋረደ ቢሮ ነበር አሁን ግን መስኮቶች መስኮቶች ይሰሩለት ነው ብርሃን አለው የመዝናኛ ክፍል አለው የመጸለያ ክፍል ሁሉ አለው በተለይ ደግሞ በጣም ኤፊሽንት እና ኤፌክቲቭ የሆነ ዋይፋይ ይገባበታል
ከዛ ኢንተርኔት አገልግሎት
ይገባበታል ከዛ ደግሞ ቪዲዮ ኮንፈረንስ ማረጋ ክፍል ሁሉ አለ በጣም ሞደርን ዘመናዊ መንገድ የሚታነጽ ነው ባጭር ጊዜ ተቀዶ ባጭር ጊዜ ውስጥ የሚያልቅ ይመስለኛል እሱ ብቻ አይደለም ከዛ በፊት ያ የቀድሞ የሚልክ አደባባይ ወንም ያራት ኪሎ የጠቅላይ ሚኒስትሩ ጽፈት ግቢ የሚባለው በሙሉ ወደ የተወሰነው ክፍል ታድሶ ለቱሪዝም እንደሚከፈት ነው 150 አመት በላይ የዘለቀ ዛፎች አሉ እዛ የትም በኢትዮጵያ ክፍል የማይታወቅ የማይታይ ነው ወይንም ቤትም የማይታይ ነው ያ የሚማርክ ቦታ ነው ለቱሪዝም በተረፈ ደግሞ የሚኒካ አዳራሽ እስከ 3000 ህዝብ ሊያስተናግድ የሚችል አዳራሽ አሉ አለ የሁሉ ታድሶ ወደፊት ለቱሪዝም ክፍት መሆን አለበት ብሎ የተሰራ ነው ያን ሁሉ ዞሮ ነው ያሳዩን አካባቢውና ያን ሁሉ ጊዜ ወስዶ ነው ያሳዩን ገረመኝ በጣም በረጋ መንፈስ በጣም ደግሞ በሚያሰዳ መንገድ ደግሞ የገረመኝ ነገር አንድ ጠቅላይ ሚኒስትር ስለዛ ነፃና ደሳ ዲቴሉን ዝርዝሩን ውስጥ ነው ያቆታል ይሄን ብናበረድ ከዚህ ወክል መረጃው እንዲ ነው ጠቅላላው ዲዛይንም እሳቸው አርገውት እንደሆነ አላቀም እኔ በወክሌ አይ ቲንክ ሰራሳቸው ዲዛይን ያረጉት መሰለኝ
አሜሪካ ደምት ከኢትዮጵያ መንግስት ጋር ባለፉት 27 አመታት የነበረው ግንኙነት ይታወቃል ውጣውረዱ ይታወሳል በብዙ ሂደቶች ውስጥ አልፏልና ይሄ አሁን ጠቅላይ ሚኒስትሩ ጋር ያውም ባጭር ጊዜ ቀጠሮ ገብቶ የአሜሪካ ደምት ሐላፊዎች በዚህ መንገድ ውይይት ማድረጋቸው የነበረው ማቀባበል እንድምታው ምንድነው ሰፋ እናርገውና
ለኔ እንድምታው ይሄ ነው ብዬ ልልህ አልችልም ግን በጣም ብዙ ነገር ተስፋ ሰጪ ነው እንደው ወደ ኋላ መለስ ላርገህና የአገሪቱ የፖለቲካ ህዋ ላይ ያለውን ሁኔታ ብንመለከት አጠቃላይ ስለ እንድምታውም ሊነግርህ ይችላል። አሁን ማህበራዊ መገናኛ ላይ የምታያቸው ነገሮች አሉ። ሚዲያዎች ላይም የምታያቸው የምትሰማቸው የሚያሳስቡ እንዲሁ መናቆር የሚመስሉ ነገሮች አሉ። ጠቅላይ ሚኒስትሩ ግን በአመለካከታቸው ከዛ አርቀው የሚያስቡና ራቅ ያለ አመለካከት ያላቸው መሆናቸው ያረጋጋል። እዚህ አንድ ሳምንት ብቻ ብንቆይም እኔ በጣም ማህበራዊ ሚዲያውን በጣም ነው መከታተል የምወደውና እሱን ስትከታተል ይረብሻል። ነገር ግን እሳቸውን አነጋግረህ ስትወጣ ስለ ሀገሪቱም ሁኔታ፣ ስለ ፖለቲካ ሽግግሩም፣ ስለ ሰላሙም ትረጋጋለህ። እንደዛ ነው ያለው ሁኔታ። ከዛ እንድምታው ላልከው ትልቅ ተስፋ ያለን ምንድን ነው? አቶ ንጉሴ አሁን የተለያዩ የመንግስት ባለስልጣናትን ሊያነጋግር እየሞከረ ነው። እዚህ ቢሮ ልንከፍት እንችላለን። ተጨማሪ ጋዜጠኞች እስካሁን ፈቃድ ያልተሰጣቸው እንደሚሰጣቸው፣ ባለፈው 10 የኢትዮጵያ ጋዜጠኞችን አሰልጥነናል ከሶማሊያ ከተለያዩ አካባቢዎች ከመጡት ጀምር። አሁን ደግሞ 4 ያላገኙ አሉ። ተስፋችን ምንድን ነው? እነሱም ፈቃድ እንደሚያገኙ፣ ወደፊትም እኛ የምንዘገብበት ቢሮ እንደሚኖረን የቮይስ ኦፍ አሜሪካ አፍሪካ ዲቪዥን በሌሎች የአፍሪካ ሀገሮች ከሌሎች የኤፍኤም ሚዲያዎች ጋራ ያለውን ግንኙነት ሊኖረን እንደምንችል። ኢትዮጵያ ብቻ ነው ውስን የሆነው ይሄ ነገር እስከዛሬ ድረስ። እንግዲህ ተስፋ ሰንቀን ነው የምንመለሰው ማለት ነው።
በዚሁ ላይ እንደንቀጥል አቶ ንጉሴ፣ እንግዲህ ከሀገሪቱ ዋነኛ ከሀገሪቱ ቁንጮ ሰው ጋር ነው የተገናኛችሁት። የአፍሪካን አጠቃላይ የአሜሪካ ድምፅ ሬዲዮ እንቅስቃሴ ትመራለህ እና ከዚህ አንጻር ኢትዮጵያ ውስጥ እውነትም ይሄ ድል ተከፍቶልናል አሁን ብለህ እንድትወጣ ያደረገህ ምንድን ነው? ከውይይቱ ይዘት ውስጥ ምን ተገኘ? ከዚህ ውይይት
በነገር ላይ ከዛ በፊት እስካሁን መራው የነበረ ፕሮግራም ትዝታ ማለጅ የምታደርገው ፕሮግራም ከዚህ በፊት ጃም ይደረግ ነበር።
የአማርኛው አገልግሎት ማለት
የአማርኛው አገልግሎት አልፎ አልፎም አፋን ኦሮሞ ይታፈን ነበር። ጃም ይደረግ ነበር፣ ይታፈን ነበር። ያ ሁሉ አልፎ እኔንም ማለጅ ኤዲተሯንም በእንግድነት ተቀብሎ የሚያስተናግድ ጠቅላይ ሚኒስትር ራሱ የትልቅ ተስፋ ምንጭ ነው። ከዛ በተረፈ ግን በእውነት አንድ ግልጽ ያደረኩላቸው ስናስተምር፣ ለምሳሌ ጋዜጠኞቹ ሁልጊዜ ሀቅ ላይ የተመሰረተ ፋክት ቤዝድ ሚዛና የሆነ ባላንስድ የሆነ ፌር የሆነ ለዚህም ለዛ የማያደላ ለመንግስትም የሚሆን ለኦፖዚሽን የማያደላ እና በጣም ፌር የሆነ ትክክለኛ የጆርናሊዝም መተክል ላይ ተመርኩዘው ሪፖርት የሚያደርጉ ፕሮግራም የሚያመነጩ ፕሮዲስ የሚያደርጉ ጋዜጠኞች ነው ማፍራት የምንፈልገው። እነዚህ ነው ደግሞ እንዴት ነው ሪክሩት የምታደርጉት አሉ። ዋናው ነገር ከትምህርት ቤት ጨርሶ ብቻ የወጣ መሆን የለበትም። አንደኛ የትምህርቱ ስኪል ያለው፣ ሁለተኛ ደግሞ የስራ ተመክሮ ያካበተ መሆን አለበት። ምክንያቱም እዚህ ሀገር የሚካሄደውን ወሬም ሆነ ዜናዎች የሚዘግብ ሰው በጣም ሪስፖንስብል ኃላፊነት የሚገባው አካውንተብል የሆነ ለሚሰራ ተጠያቂነትም ያለበት ሰው ማፍራት አለባቸው ነው ያሉን እና እኔ ትልቅ ተስፋ ነው የሰጠኝ።
እንግዲህ የዚህን ሙሉ ቃለ ምልልስ በዌብሳይታችን ላይ ቪኦኤ አት አማሪክ ላይ መከታተል ትችላላችሁ። ለዛሬ እንግዲህ ዝግጅታችንን በዚሁ ወደ ማጠናቀቁ ነን።
ዝግጅቶቻችንን በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ ብላችሁ በመጠቀም ወይም ሃሽታግ ቪኦኤ አማሪክ ብላችሁ በመጠቀም ታገኙታላችሁ።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አድራጋውና
ጽዮን ግርማ ነበር። ጉዟችሁ የሰመረ ይሁን ያል እንሰናበታለን።
መልካም ምሽት።
ቱንን ራዶኒ ሰገለ